ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በባቢሌ ቶላ በእንግሊዝኛ ቋንቋ ተደርሶ በጸጋይ ደብተራው ወደ አማርኛ የተተረጎመውን አንድ ትውልድ ለመምጠር ቀዩ ሽብር በኢትዮጵያ መጽሐፍ ትረካ ክፍል 9 አሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ሰሞኑን በጅጅጋና ባንዳንድ የኢትዮጵያ ሶማሊያ አካባቢ የተከሰተው ግጭት በርካታ የሰው ህይወትንና የንብረት ሞደምን ያስከተለ መሆኑ የሚታወቅ ሲሆን በዛሬው ዕለት በጅጅጋ ከተማ የነበረው ጥረት የቀለለ መሆኑን ከስፍራ የተገኘ መረጃ ያመለክታል። ይሁን እንጂ በርካታ ንብረት የወደመባቸው ዜጎች በከፍተኛ ችግር ላይ ሲሆኑ በከተማዋ አሁንም የምግብ የመጠጥና የውሃ የመድኃኒት ችግሮች ከፍተኛ መሆኑን የዓይን እማኞች ተናግረዋል። በሌሎች እንደ ጎዴና ደጋሀቡር የመሳሰሉ ከተሞች የፌደራል ወታደሮች ባለመኖራቸው ነዋሪዎች ከፍተኛ ስጋት ውስጥ የገቡ መሆናቸውን ይነገራል። የአብዲሌ ሁኔታም ገና ያለየለት መሆኑ ታውቋል። ግለሰቡ በአዲስ አበባ መኖሩን የሚያረጋግጡ ወገኖች በዛሬው ዕለት በግለሰቡና በባለስልጣኖች መካከል ድርድሩና ውይይቱ የቀጠለ መሆኑ ገልጸዋል። ስምምነት መደረሱና አለመደረሱ ግን የታወቀ ነገር የለም። በትናንት ሁለት በጅጅጋ ከተማ የአብዲሌ ደጋፊዎች ወደ አደባባይ ወጥተው ግለሰቡ ከስልጣን እንዲነሳ መደረጉን አውግዘው ድንጋይ በመወርወር ተቋማቸውን ገልጸዋል። ወደ ተነሳበት የስልጣን ቦታም እንዲመለስም ጠይቀዋል። በጅጅጋ በተለይም በምስራቅ ኢትዮጵያ ኢንተርኔት አገልግሎት መቋረጡና ስልክም በተገቢ መንገድ ስለማይሰራ በቂ መረጃ ለማግኘት አዳጋች እንደሆነ እየተነገረ ነው። የኢንተርኔት አገልግሎት መቋረጥን አስመልክቶ በአስተዳደሩ ላይ ተቋማቸውን የገለጹ ሲሆን ሁኔታዎች ተሻሽለው ነጻነቶች ተመልሰዋል እየተባለ በሚነገርበት ሰዓት የኢንተርኔት አገልግሎት መቋረጡ ሁኔታው ያልተሻለ መሆኑን ያሳያሉ የሚሉ ዜጎች በርካቶች ናቸው። ባለፈው ሳምንት መጨረሻ ላይ በድሬዳዋ በተፈጠረው ግጭት ከሞቱት 10 ሰዎች መካከል 5ቱ የጅቡቲ ዜጎች መሆናቸው ታውቋል። ከጥቂት ቀናት በፊት በቂ ጥበቃ ባለመደረጉ በድሬዳዋ ዜጎች ላይ ጥቃት ደርሷል በማለት የጅቡቲ መንግስት የወቀሳ መግለጫ መስጠቱ የሚታወቅ ሲሆን ብዛት ያላቸው የጅቡቲ ዜጎች ከተለያዩ ቦታዎች ወደ ጅቡቲ መጓጓዛቸው ታውቋል። በአሁኑ ወቅት በጅቡቲ ያለውን ሞቃታ የአየር ሁኔታ ለመሸሽ በርካታ ጅቡቲ ዜጎች በድሬዳዋና በተለያዩ የሶማሌ ከተሞች ለመዝናናት የሚገኙ ሲሆን በአካባቢው በተከሰተ ግጭት ምክንያት ህይወታቸው አደጋ ላይ በመውደቁ በተሽከርካሪ በባቡርና በአውሮፕላን ወደ ጅቡቲ እየተጓጓዙ መሆናቸው ታውቋል። በድሬዳዋ ከአንድ ሺህ በላይ የሚገመቱ የጅቡቲ ዜጎች የነበሩ መሆናቸው ይታወቃል። ማክሰኞ ነሐሴ 1 ቀን ባህር ዳር ከተማ የዛሬ 2 ዓመት የተቃውሞ ሰልፍ በማድረግ ላይ ያሉ በውያኔ አጋዚ ጦር በግፍ የተገደሉትን ዜጎች ለማክበር የተለያዩ የመተሰቢያ ስነስርዓቶች ተደርገዋል። የተለያዩ ስብሰባዎች የተካሄዱ ሲሆን የሻማ መብራትን በመያዝ ሰማዕታቱን የማክበር ስነስርዓቶች ተካሂደዋል። በባህር ዳር የሚገኙ መዝናኛ ቤቶች መስዋዕት የሆኑትን ወገኖች በማሰብ ሙዚቃ ያላጫወቱ መሆኑ ታውቋል። የዛሬ 2 ዓመት ጦሩ በተኮሰው የሩምታ ተኩስ 90 ሰዎች ሲገደሉ ከ100 በላይ መቁሰላቸው ይታወቃል። የዓለም አቀፍ የቀይ መስቀል ማህበር ማክሰኞ ሰኔ 1 ቀን ባወጣው መግለጫ ባለፈው ሳምንት ውስጥ በጉጂና በገዲዮ ብሔረሰቦች መካከል በተፈጠረ ግጭት ተፈናቅለው በኮቼራ አካባቢ ለሚኖሩ 3300 ቤተሰቦች የአስቸኳይ ጊዜ እርዳታ ያደረገ መሆኑን ገልጿል። የታቀደው የአስቸኳይ ጊዜ እርዳታ ለ10000 ቤተሰቦች ወይም ለ60000 ግለሰቦች ሲሆን እርዳታው ለመጠለያ የሚሆኑ ፕላስቲክ ድንኳኖች፣ ፍራሽና ብርድ ልብሶች፣ የውሃ መያዣ ጀሪካኖች፣ የማብሰያ እቃዎችና ሳሙናዎችን የሚያጠቃልል መሆኑን ተነግሯል። በኮቼራ 86000 ተፈናቃዮች ሲገኙ ብዙዎቹ ህጻናት ጭምር በትምህርት ቤቶችና በመንግስት ህንጻዎች ውስጥ ወለል ላይ በመተኛት በብርድ እየተሰቃዩ መሆናቸው ይታወቃል። በጉጂና በጌዲዮ ብሔረሰቦች መካከል በተፈጠረው ግጭት ከ1 ሚሊዮን ህዝብ በላይ ተፈናቅለዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ከፈረሰኞች ዜና አለው በልዩ ከበረሰኞች አለው በልዩ ማረገዳ የሚለያዩ አዘነ በሳቅ ያልፋል ጊዜም በተዘ ጀግነት ብቻ ነው አሮን የሚሞት
ነጻነትን ልትወልድ ሀገሬ ምጥላይ ናት። ለ26 ዓመት 3 ጊዜ አርግዛ ነጻነቷን ልትወልድ በመጧ ተይዛ ወያና ጋዲ በግፍ በቅጥቀጣ ወልዳ አፈር ሰጠች ሀገር ያልታደለች እናም ለ4ኛ ጊዜ አሁን መጥላይ ናት።
ሪየበዲ ዘበይ ኡርዳሾ ወጥን ከይኩ ፖል በይ ኩቹርታ
ቢየኮ ቢልሱማ ዳሁ ጭሊንቁ ኢርረጅት ወቷን አጥፍቶ ወያኔው ካንሰር ፍሬንድ አጣፈራ ተቀጥቅጣ በዘር ለብዙ ዘመናት ተንጻ 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 መለስ ብሎ ነገ ዞሮ እንዳይመጣ ሀገሬ መጥላይና ተብሮች አይወቱ ነፃነት ልትወጣ ነፃነት ጨኘ ገኘኛ መጥ ተበጠና ነፃነት ልትወልድ ሀገሬ መጥላይና ባራቱም ማደን ያላችሁ አስሮች የንጥረ ነገሯ ሙሉ ተከፋዮች እንዳትጨናገፍ እንዳስወርዳት አብራቻው ሙጡ ትልፋሽ ጉልበት ሆኗት አቦ ዳርስ ከዳርቁ ይገናግልሽ በሏት ሀገሬ ምጥላይነች my country is in labor to deliver freedom yes freedom ላስርታ አመታት አርግዛው የነበር ነፃነት ልትወልድ የእንግዲህ ልጅ ልትቀብር ወያኔን ልትወርድ በቁርጥ ልጆቿ እየተደገፈች አወዳን እስከዳርቁ ምገላግሽ በሯት ሀገሬ ምጥላይነች
ሁርያ ገዲ ስበይ ኡርዳሾ ወጥተን ከይኩ ፎይ በይኩችርታ
بيكو بنسمى رهو جهنكو الرجيف عايزو شد آگره لتقل آگئنو عفصار تطلوم عبرشي آماتن كبارا فنگاو ويان او سرات طواتن آماتان جو توانن دبت کمشن لتبات لتقل آگلو ينكفو خانسر انده بتاتنات بحي مانت بذر تاريخوان دائي تفان دزنور انده آگر ለብዙ ዘመናት ተንጣ መለስ ብሎ ዘሮ ደግሞ እንዳይመጣ ምጥላይናት ሀገሬ በልጆቿ ህይወት ነፃ ልትወጣ አዎ ሀገሬ ምጥላይናት አዎ በደንብ ልትታር አራስ ቤቷ ሆና ጅግና እንደነጠቋት ልታሳድግ ጅግና ባለም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነፃነት አመጣ በክብር ልትታረስ ዳር ድንበሯ ላይ ፈርስ አው ሀገሬ ምጥላይናት አንድነቷ ላይ አብብ ሰላም ፍቅር ሊነግስ ነፃነት ልትወልድ ሀገሬ ምጥላይናት ብየኮ ቢልስቱማ ረሁፍ ጭንንኩ እረጅርፊ ነፃነት ትጨኜ ገኘኛ መጥ ጠበቀና ነፃነት ልትወልድ ሀገሬ ምጥላይናት አው በደንብ ልትታረስ አራስ ቤቷ ሆና ጀግና እንደነጠቋት ልታሳድግ ጀግና ባለም ስሟ ሊገን በሽልም ልትወጣ ልትገላገል ነው ነፃነት አመጣ ሀገሬ ምጥላይና አቦ ዳርስ ከዳር ቁሙ ይገላግልሽ በሏት ሀገሬ ምጥላይና
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌቶላ በእንግሊዝኛ ተጽፎ በጸገየወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 9 ምዕራፍ 6 የሶቪየት ዝምድና በኢትዮጵያ ሰፊ ህዝብ ስም የዓለም የመጀመሪያይቱ የሶሻሊስት አገርና ለሰራተኛው መደብ ለተራማጅና ለብሔር አርነት ንቅናቄዎች የድጋፍ አምባ ለሆነው ለሶቪየት ህብረት ፓርቲና መንግስት ስለተደረገልን ከፍተኛ የማቴሪያልና የሞራል ድጋፍ ላመሰግን ፈልጋለሁ። መንግስቱ ኃይለ ማርያም መስከረም 2 ቀን 1970 ዓመተ ምህረት የአንድ የምስራቅ አፍሪካ አገር አምባሳደር በአዲስ አበባ የሶቪየቱን አምባሳደር በኢትዮጵያ አናቶሊ ራታኖቭን በተደረገ የኮክቴል ግብዣ ላይ ቀይ ሽብር በተጧጧፈበት ጊዜ አግኝቶት የሽብሩን ጉዳይ አንስቶ አብዮትና ከሶሻሊዝም ጋር እንዴት እንደሚሄድ ቢጠይቀው ራታኖቭ ከፊሉ ቀልድን በያዘ አነጋገር የአፍሪካ ሶሻሊዝም የራሱ የሆኑ ጠባዮች አሉት የኢትዮጵያ አብዮትም ገጽታ ይኸው ነው ብሎ እንደመለሰለት ይታወቃል። ራታኖቭ ነገሩን ለምን አደባብሶ እንዳለፈ የምንረዳው ነው። በየካቲቱ የመንግስቱ ኃይለ ማርያም የቤተ መንግስት ውስጥ መፈንቅለ መንግስትም ሆነ ኢህአፓ ላይ በተከፈተው ሽብር አብይ ሚና የተጫወተ ነበርና የሶቪየት መሪዎች በታወቀ ባህር ውስጥ አሳ ማስገር ደስ ይላቸዋል። እንዲያውም የሞገድ ምልክቱ በማይታይበት ሞገድ በመፍጠር የተካኑ ሞገደኞች ናቸው። በየካቲት 1966 ዓ.ም ተብረት በኢትዮጵያ ይካሄድ በነበረው ሁኔታ በጣም ተመስጠው እንደነበር የሚካድ አይደለም። በአፍሪካ ቀንድ ላይ ስትራቴጂካዊ አቀማመጥ ያላት መፍቀሬ አሜሪካ የሆነች ህዝባዊ ቁጣ ገንፍሎ ሊያጠፋት እየቃጣ ያለበት ለስር ነቀል ለውጥ የሚያስፈልጉት ሁኔታዎች በሙሉ እነሆኝ ያሉባት ሀገር ፍንተው ብላ ታየቻቸው። ግን ሶቪየቶቹ አንድ የገጠማቸው ችግር ነበር። ሁኔታውን እንዳሻቸው ለመጠምዘዝ የሚያስችላቸው ከነሱ ጋር የተሳሰረ ኮሙኒስት ፓርቲ አልነበረም። በሞስኮ አይ ሙራኑ በአብዛኛው የማኦ ተከታዮች ሆነው ነበር የሚታዩት። በጦር ኃይሎች ውስጥ ሶቪየቶቹ ተሰሚነት አልነበራቸውም። የኢትዮጵያን የወትሮ ጠላት ሶማሊያን መርዳታቸውና መደገፋቸው በኢትዮጵያውያን መኮንኖች ዘንድ ፍቅረኛ የሚያደርጋቸው አድራጎት አልነበረም። የሆነ ሆኖ አብዛኛዎቹ መኮንኖች መፍቀሬ አሜሪካ ወይም መፍቀሬ እስራኤል ቢበዛ ደግሞ ብሔራዊ ስሜት የነበራቸው ሲሆኑ ለሶቪየት ህብረት በጎ አመለካከት የሚኖራቸው አልነበሩም። ጥሩ አዳኝ አድብቶ ይጠብቅና አውሬውን በጥንቃቄ ይቀርበዋል። ሶቪየት ህብረትም ስለ አብዮቱ ለብ ያለ ለወጉ ያህል የሚደረግ መግለጫ እያወጣ አደባ። ደቡብ የመን ሁኔታውን እንዲገመግምለት በማድረግ በጥንቃቄ ወደፊት ተራመደ። ዚያድ ባሬ ከአወዛጋቢው አካባቢ ጦሩን ይዞ ጓደኞቹ የመከሩትን አልሰማ ብሎ በኦጋዴን ውስጥ ችግር እንደተፈጠረ ለሶቪየት ህብረት በሩ ተከፈተ። ጂሚ ካርተርም ለኢትዮጵያ ጦር መሳሪያ ለመሸጥም ሆነ ቀደም ብሎ የተከፈለበትን እንኳን ለማቅረብ አሻፈረኝ በማለት ሁኔታውን በውል ሳያስብበት ለክሬምሊን የሚበጀውን አስማምቶለት አረፈ። ደርግ ቻይናን ሞከረ። ግን እንደሚታወቀው ደርግ በፈለገው በጣም ብዛት ባለው መጠን ሊያቀርብ አልቻለም። በዚያን ጊዜ ቻይና ደርግ ላይ ቅር የሚለው አንዳች ነገር አልነበረም። ለሶቪየቶቹ ሁኔታው የሰመረ ሆነ። ከመኢሶንና ከካስትሮ ጋር የደረ ግንኙነት እየመሰረተ በነበረው በደቡብ የመን በመጠቀም ሞስኮ ባህሬንና መንግስቱ ኃይለማርያምን ደቡብ የመንን ጭምር በኮንፌዴሬሽን ውስጥ ለማስገባት ሞከረ። ግን እቅዱ ከሸፈ። ባሬ ካርተር ይደግፈኛል ወይም ሶቪየቶች ጠብር ግፍ አድርገው አይተውኝም በሚል ህልም ወታደሮችን አንጋግቶ ኦጋዴን ውስጥ አስገባ። በአንድ እርምጃ ባሬ ኢትዮጵያ ውስጥ በነበሩ ጸረ ደርግ ተቃዋሚ ኃይሎች ላይ ደርግ ብሔራዊ ስሜትን ለመቀስቀስና ኢህአፓን እና ተቃዋሚ ወገኖችን በአጠቃላይ ጸረ ሀገር ብሎ እንዲከትባቸው እድል በመስጠት ከባድ ሞት አደረሰ። ኢትዮጵያም በሶቪየት የበላይነት ስር እንድትወድቅ በሩን ከፈተ። ክሬምሊንም አንዳንድ ቀልጠፍ ያሉና ከበድ ያሉ ስሌቶችን ካደረገ በኋላ በርበራ ቀረ አልቀረ ኢትዮጵያ ከህዝቧ ብዛት በአካባቢው ካላት የፖለቲካ ክብደት አንጻር ከሶማሊያ የላቀች ሽልማት እንደሆነች አመነበት። ከዚህም ዘንድ ድጋፉን ወደ ኢትዮጵያ በማዞር መንግስቱ ኃይለማርያምን አስታጠቀ። በሺዎች የሚቆጠሩ የኩባ ወታደሮች እንዲገቡ አስደረገ። ራሱንም የኢትዮጵያ አብዮት እና የግዛት አንድነቷ ጋሻ መከታ አድርጎ አቀረበ። ሶቪየቶች ለረጅም ጊዜ ኢትዮጵያን ይመኙ ነበር። ፊውዳላዊውን ንጉሠ ነገሥት እንኳን ለማግባባት ሞክረዋል። ስለሆነም ለደርግ የነበራቸው ድጋፍ ለኢትዮጵያ አብዮት ባላቸው አሳቢነት ነበር የሚለው አነጋገር ከተለመዱት መፍቀሬ ሶቪየት ግብረአበሮች በስተቀር ማንንም አላሳመነም። በ1968 ዓመተ ምህረት እንኳን የሶቪየት ዜና ማሰራጫ ኢህአፓና ተቃዋሚ ወገን ላይ ስድብ መቆለሉን ተያይዞት ነበር። እንዲያውም መኢሶን ወደ ኩባና ደቡብ የመን ይበልጥ ሲቀራረብ ጸረ ደርግ ኃይሎች ላይ ከሞስኮ ይወረወር የነበረው ለከፋ ጨመረ። የኢህአፓ ታጋዮች በምስጢርና በይፋ ሲረሸኑ ዋይ ዳፕሊን በኒውዮርክ ታይምስ ላይ እንደ አውሮፓ አቆጣጠር ኖቬምበር 1976 እንዲህ ብሎ ጻፈ። በጸረ አብዮተኞችና በኢኮኖሚ አሻጥረኞች ላይ በመንግስት ተወሰደው እርምጃ ህዝብ ውስጥ ሰፊ ድጋፍ አለው። አምባሳደር ራታኖቭ ለመንግስቱ ኃይለማርያምና ለመኢሶን የቅርብ ሰው ነበር። የሞተው የምስራቅ ጀርመን ፓርቲ መሪ ላምበርት አብዮቱን አብዮቴ ብሎ ከመጥራቱም ጋር አዲስ አበባን በማዘውተር ከመኢሶን መሪዎችና ከመንግስቱ ኃይለማርያም ጋር ይወያይ ነበር። ታዲያ ሸምቀቆ እየጠበቀ መጣ። ከ1969 ዓመተ ምህረት የመንግስቱ ኃይለማርያም መፈንቅለ መንግስት ቀደም ብሎ እንኳን ሶቪየት ህብረት በአንዳንድ የደርግ መኮንኖችና በመኢሶን አማካይነት ግንኙነት በመፍጠር ወታደራዊውን መንግስት ወጥመድ ውስጥ ለማስገባት እርምጃ እየወሰደ ነበር። የካቲቱ የመንግስቱ ኃይለማርያም የቤተ መንግስት መፈንቅለ መንግስት ወዲያውኑ በሶቪየት ህብረት ይበል ይበል የተባለለት ሲሆን የተላለፈውም በነ ተፈሪ በንቲ ርሸና ማግስት መንግስቱ ኃይለማርያምን እንኳን ደስ ያለህ እያለ ፎቶግራፍ በተነሳው በራታኖቭ አማካይነት ነበር። ፈጥኖ ማወቁና መደገፉ ራሱ ምን እየተዘጋጀ እንደነበር ሶቪየቶቹ አስቀድመው ያውቁ እንደነበር ጠቁሟል። በእርግጥም ሶቪየቶቹ ያውቁ ነበር፣ በፍንቀላው እቅድ ውስጥም ነበሩበት። በቫሌንቲን ኮሮቪኮቭ በራሱ ቃላት መለኪያ እንጥራ ካል በደርግ ውስጥ በሌተና ኮሎኔል መንግስቱ ኃይለማርያም በሚመራው ወታደራዊ መንግስት ውስጥ ባለው አብዮታዊ ማዕከል ላይ የተቃጣ ከዳተኛ ከፋፋይ እንቅስቃሴ ይለዋል። የሶቪየት ጣልቃ ገብነት በኢትዮጵያ አብዛኛውን ጊዜ ሞስኮ ለኢትዮጵያ ቢወት አለው በሚባለው ተቆርቋሪነት ከሶማሊ ወረራ ኢትዮጵያን ለመከላከል ባለፍላጎት ይሽፋፈናል ወይም ማጠየቂያ ይበጅለታል። የመጀመሪያው ምክንያት የሶቪየት ህብረት የውጭ ፖሊሲ ለአመታት የተመራው በአብዮታዊ የመደጋገፍ መንፈስ ሳይሆን ውበት ባለው የመደጋገፍ የዓለም አቀፋዊነትና ጸረ ኢምፔሪያሊዝም ተራማች ንግግር በተሸፋፈነ አግጦ በወጣ ብሔራዊ ጥቅም ብቻ መሆኑን ለሚያውቀው ለማንኛውም ሰው አእምሮ በቀላሉ ግልጽ የሚሆን አይደለም። የሶማሊ ወረራ የሚለውን ሁለተኛ ምክንያት ሙሉ በሙሉ ለመቀበል የዚያድ ባሬን ሶሻሊስት ሶማሊያ ካንዲት ዳሃገርን ፍላጎትና ለመከላከያ ከመያስፈልጋት በላይ የተናየት በሆነ መጠን ለአመታት ሲያስተጣጥቃት የነበረው ሌላ ሳይሆን ሶቪየት ህብረት እንደነበር መርሳትን የሚጠይቅ ቢሆንም ይህኛው የተመቸ ሽፋን ሆኖ ሊያገለግል ይችላል። ይህን ሁሉ እንዳለተተል የሶቪየት ህብረት ኢህአፓና በአጠቃላይ ተቃዋሚዎች ላይ በተደረገው የደርግ ሽብር እጁ እንደነበረበት የሚካድ አይደለም። መንግስቱን ይቀረህ የማይባል ትጥቅ ሲያስታጥቅና ሲደግፍ የሶማሊን ጦር ለመዋጋት ብቻ ሳይሆን በኢህአፓ የሚመራውን ተቃውሞም ለመምታት ነበር። ለሞስኮ ሁለቱንም መምታት እንደገና በክሮቪኮቭ ቃላት ለማስቀመጥ የውጭ አደጋና የሀገር ውስጥ ያለው ጸራቢዮት ተቃራኒዎች አልነበሩም። የአብዮት ሂደት ዲያሌክቲክስ ያንድ አደጋ ሁለት ክፍሎች ሆነው እንዲታዩ የሚያደርጋቸው እንጂ ሞስኮና አጫፋሪዎቿ ኢህአፓ የተባለ የሲአይኤ መሳሪያ በሚሉት ላይ የቃላት ዱላ በመሰንዘር ብቻ ራሳቸውን አልወሰኑም። ደርግ እንዲደመስሰው ለመምከርና ለመርዳት ተጨባጭ እርምጃዎችን እየወሰዱ ነበር። እነሆ መንግስቱን ለማስወጣት እንደረዱት በእነሱ በራሳቸው የታመነበት ነገር ነው። የሽብር ዲያሌክቲክስ ብሎ ሌላ አዲስ ስም መሰየም የሚቻል ነው። ከዚህ በታች ለማሳየት እንደምንሞክረው በሽብር ውስጥ የሶቪየት ጣልቃ ገብነት ከላይ ከተጠቀሰው ይበልጥ ቀጥተኛ የሆነ ነበር። አንድ በ1966 ዓመተ ምህረት መጨረሻ አካባቢ አንድ የኬጂቢ የቴሌፎን ጠለፋ ጠበብት ቡድን አዲስ አበባ ገብቶ የኢህአፓ ደጋፊዎች ናቸው በሚባሉ ሰዎች ቴሌፎኖች ላይ የጠለፋ ሥራ አካሄደ። ቡድኑ 22 ጠበብትን የያዘ ሲሆን የቡድኑ መኖርና እንቅስቃሴው የኢህአፓ ደጋፊዎች በነበሩ የቴሌኮሙኒኬሽን ክፍል ሰራተኞች ሊታወቅ ተችሏል። በተጨባጭም ከዚያ በኋላ በኢህአፓነት ተጠርጥረው የተያዙ በተጠለፉ የቴሌፎን ንግግሮችና በቴሌስኮፕ ሌንሶች በተነሱ ፎቶግራፎች እንዲሁም ላቅ ያለ ሙያን በሚጠይቁ የክትትልና የምርመራ ጥበብ ውጤት በሆኑ መረጃዎች ይፋጠጡ ጀመር። ከዚህ በተጨማሪም የጸጥታ ሰራተኞችና ምርማሪዎች ከሶቪየትና ከምስራቅ ጀርመን ጓዶች ስለሚያገኙት እርዳታ ጉራቸው አይጣል ነበር። 2 በ1969 ዓመተ ምህረት ክረምቱ ላይ ከፍተኛ ምስጢራዊ ስትራቴጂያዊ ኮሚሽን አዲስ አበባ ውስጥ ተመሰረተ። ኮሚሽኑ 8 የሶቪየት ከፍተኛ መኮንኖችን ከነሱ አንደኛው በሌተና ጀነራል ማዕረግ ነበር፣ 7 ኢትዮጵያውያንና 3 ኩባውያን ከፍተኛ መኮንኖችን የያዘ ነበር። በጦር ኃይሎች ቺፍ ኦፍ ስታፍ ሊቀመንበርነት የተመራው ይህ ኮሚሽን ከፍተኛ ምስጢራዊነት የነበረውና ሶማሊያና የውስጥ ጸራቢዮተኞች ላይ ለሚደረገው ጦርነት ስትራቴጂያዊ እቅድ እንዲነድፍ ተግባር የተሰጠው ነበር። ጸራቢዮተኞችን ለመዋጋት የተተለመው ስትራቴጂያዊ እቅድ ቀይ ሽብሩን ማፋፋም እንዲሁም ከሃዲዎችንና ሰርጎ ገቦችን ውጤታማ በሆነና ስርዓት ባለው መንገድ መጠቀምን ያካተተ ነበር። በፕሮፓጋንዳው ደረጃ ጸራቢዮቱ ዓለም አቀፋዊ ተደማጭነት እንዳያገኝ አሸባሪ ተብሎ እንዲቀርብ ነበር የሚገፋው። በዚሁ መሰረት ሽብሩ ተፋፋመ። ህዝባዊ ማጋለጥ የተባለው አሰራር تسفافا بغبر السيد قسماچو يتسبر يهاپا بالات ليلوچن اندي اغالتو تدرجا يهاپا ادرجاجت بنف ملك وطا تمساساي يهونو تچماري ارمجاوچن لموسد انديردو خليجو ليجو يغبر سيلنا يمرمرات ابيوچ مرجاوچ بماكل اندي سبسبو تدرجا سوفيتوچ مسراق جرمانوچ كوباوچ وزتن كلهم شبرون دقفو قن بكت تتاقديانا يقبر السيال سراوس تقبتو نرالنا اسكاون مرجا يلم هنوم يقود داي كاكم نقر لاي تاف يمي چلنو مغنياتوم كي جي بي يكوباو دي جي آي نا يمسراق جرمان يشبر تبك يتطا حيلو چلنا بتتاوز ينبرو سريحا باليجو كوميتين يمكرو نبرنا يتطاو ليجو كوميتيوز تكاتو اللو كولونيل لول سجد كولونيل مولغيتان ليلوش نبرو بات كمسراك جرمن ستاكفن عند جنرال يتبقى ستاقل قلوت اند اكسپرت هنو اندي سراتة مدبو نبر يسوفيت سبكا اغرو چننا ككريملين غاري تسمارو يتساسرو يميرا بارتيوش يابا شبر تنيا سنفنيا نصر عابيو تنيا هنون دي تاي يبروپاگاندا ورجبنيا چون كفا درغو يدرق شبر اندى يما يولا ول وسان عابيو تاوي ارمجا يبل يبل تبالللت كباويان يما ايسون ماري نگد غوزين بدبك عردي سابباوست اسقبتو كمنغستو هيل ماريام غار يالتساكا يارك مكاراكا درغو بحالا درگ اشافرين بمالتو نگد اندي منلس بتدرگا گزي اين يوتاو يسوفيت برتنا يچفروچو تالكا گبنت گهد بونه چفت يتاي نبر ونيتاو بهاواناننا بادي ساببا مكاكل تنش مكاكار مفترو والكرم درگن بنسو كسروست لماس گبات بتگاتنا بتلالالنت ياغلگلاچون درجت لمتادق يسوفيت سبكا اگروچ يدرگوت يمچرشاو تسفاو ياللقلت مكرا بنسونا بميسون مكاكل نبر يتبالون كرب تسسر اندقنا يارقا قتال يدرق شبر بمسراك اويو اوروبا كتفلس امو قفقار استنقاج هون تمساساينت نبرو تمساساينتو باقات عميا المدام يمسراك اوروبا يشبر تببت مكر عالتالي يوم نبر بكاي شبرو يماقالت سبسباوش لاي ولاجو تشون كدو لمستراوي فوليس سلاك قافت عجشو لجنة سوفيت يونيان وستم عن ديوانة بوتا حاولت انديت اندكو ملت عذو ترو يتكاس نبار تبياو يعنم يهنن مسالين دي كتلو يقوتا قوتو نبار نزيا لكاي شبرو انجلوش تتياكي هونوتو بمجر رشا لفرد بميكار ببات جيزي يسوفيت برتنا يچفروچو حالا في النت وانن يوننا يونجلن ينتون سفرا كمياس يميملتو ايوانم بديالكتكاوي يابيوت هيدت شفان سوفيت برت ببزوشي يميكوتر هزب يچفت چفون منغس يرداننا يابرت اتاسيون بزيا هيدت وست ابيوتون اچانا قولا فيدل كاسترو يكيب ابيوت قبول لممتات عند تولد مچرس كاللبت يهونبت انجي على تبلو ينقر لتال قندقمو يكاسترو تفات افق دمون بچام ايدل كفل سوست كأي شبر سيترقوم ميراف عند يشبرو عربينيوش بإيهابا فاشستوش لاي كأي شبر لنسد باتشو تزقاشتنال دماتشو يسر عبيوتن إسات يمنا تفابت واهونو ياغلق قلنال يسفيو هزب جمس يميسون لسان انسرازة ايمتو سلسة سمنت عمت امرد سو مقدر يلبنم كالو ابيوتون انتو مالتا اتشايد اللمنه ግድያዎቹ ይቆሙ የሚለው ጩኸት የከበርቴ ጩኸት ነው። የጊዜያዊ ወታደራዊ አስተዳደር ደርግ መልስ ለአምነስቲ ኢንተርናሽናል ተቃውሞ ዳር 1970 ዓመተ ምህረት ደንበኛው ቀይ ሽብር በይፋ የተከፈተው ጥር 1969 ዓመተ ምህረት ነበር። ሽብሩን ወደ አናርኪስቶች ሰፈር ወሰዱት። በእያንዳንዱ የኛ ታጋይ 1000 ከነሱ የሚለውን ጥሪ ራሱ መንግስቱ ኃይለ ማርያም አደረገ። የነገሩን ክብደት ለማሳየት ሂሳብን ያጣቀሰ የንግግር ፈሊጥ ሳይሆን የመሩን ነበር። መይሶኖች ከመምሩ ደቀ መዝሙሩ የሚባለውን ተረት ለማስመስከር አፈፍ በማለት በግድያ ሙያ ከሰለጠኑት ይልቅ የተቡሁ ነው ሽብሩ ወደ ቀይነት እየተለወጠ ነው ሲሉ ሁሉም ጮሁ። ይህም ይፈጸም ዘንድ ደም መፍሰስ ነበረበት። ያለ ምህረት አናርኪስቶቹን ምቱና አብዮቱን አድኑ፣ የፓሪስ ኮሚዩንንና የአየንዴን ስህተት እንዳይደገም ግደሉ ብሎ መንግስቱ አዘዘ። መይሶንም ግደሉ ብሎ አዘዘ። የሽብሩ መጋብርት አራራቸውን እንዲወጡና በኢትዮጵያ ታሪክ ውስጥ የመጨረሻውን አረመኔያዊ ወቅት ይዘግቡ ዘንድ መረን ተለቀቁ። ቀዩ ሽብር ግልጽ የሆነና የለየለት ጭፍጨፋ ጥሪ ከመሆኑም በላይ ዳር እስከ ዳርም ያዳረሰ ነበር። ወደ አገሪቱ ማዕዘናት ሁሉ ይል የነበረው የመይሶን የማሳሰቢያ ጥሪ የሚጠቀስ ነው። ወላጆች በልጆቻቸው ጥፋት ተረሸኑ፣ ልጆች ታላላቆቻቸው በፈጸሙት ወንጀል ተገደሉ። ለስነ ልቦናዊ ዓላማና ያንዳንድ ንክ ባለ ነፍጦችን ፍላጎት ለማርካት ንጹህ ሰዎች ታረዱ። ለከት ያልነበረው በአመጻ መጠናበዝ ታየ። ቀዩ ሽብር ማንኛውንም አካባቢ አልማረም። ምህረት እርሙ ነበር። ከተልእኮውና ከተግባር መመሪያው ሊሰርጽ የሚችለው አውሬነትና በዘፈቀዳኝነት ነበርና የሽብር ዓላማው ማስደንገጥ ነው። ታዲያ ጫፍና እግሩ ከማይጨበት የአመክንዮ ሕግ ከማይከተል ማስረዳት ከማይቻል በጅምላ ከሚካሄድ አመጻ በላይ ምን ሊያስደነግጥ ይችላል? መይሶን ለዚህኛው የሽብር ገጽታ ጫና በመስጠቱና በተግባር እንዲውል በማድረጉ ወሮታው የሱ ነው። በዚህን ወቅት ያወጣቸው የነበሩ ወረቀቶች ከፖለቲካ ድርሰት ይልቅ የሽብር መመሪያዎች ይመስሉ ነበር። መሆን የሚችለውም ያንን ነበር። ሽብሩ ንጥሎ የሚመታ ሳይሆን አጠቃላይ መሆን አለበት። ምክንያትን መቆጠብን የሚጋብዝ መሆን የለበትም፣ ጭፍንና ከአእምሮ ሚዛን የራቀ እንጂ። ለመሆኑ በአእምሮዊ ሚዛን የሚለካ ሽብር ከቶ ኑሮ ያውቅ ይሆን? ሽብሩ ሆን ተብሎ ጭካኔ የተመላ መሆን አለበት። ይህ ነበር የመይሶን መልእክት። ይህንንም ነበር አባላቱና ደጋፊዎቹ የለከለኩት። የመይሶን ካድሬና የቀበሌ ሹም የነበረው የግርማ ከበደ ታሪክ እንደ ጥሩ ማብራሪያ ያገለግላል። ግርማ እስከ 1966 ዓመተ ምህረት ድረስ ከፓርቲ ፖለቲካ ይልቅ ወደ ፓርቲ ጭፈራ ያደላ ምሁር ሲሆን ከውጭ አገር መምህራን ጋር በማዘውተርና በየሳምንቱ መጨረሻ ጃልሜዳ ፈረስ ከሚጋልቡ የከፍተኛ ወታደራዊ መኮንኖች ልጆች ጋር ጓደኛ በመሆን የሚታወቅ ነበር። በ1967 ዓመተ ምህረት በመይሶን አባልነት ተመልምሎ ከፍ ባለ ደረጃ ባሉ ምሁራዊ ጉዳዮች ላይ ዲስኩራቸውን እያንቆረቆሩ ማታ ማታ ሌሎች ሰብአዊ ፍጥሮችን በግብረ ሰይል በማሰቃየት ተግባር ውስጥ ይሳተፉ በነበሩ አውሮፓ አገር በተማሩ ምሁራን ይመራ የነበረው ድርጅት ካፈራቸው የጭካኔ ሱስ እጅግ ከነበራቸው ገዳዮች አንዱ ሆኖ ብቅ አለ። አዲስ አበባ ከቤት ቤት ፍተሻ በሚደረግበት ወቅት ግርማ ራሱ 30 የሚሆኑ ሰዎችን የስምንት ወር ነፍሰ ጡርና የብዙ ልጆች እናት የነበረችውን የብርሃንና ሰላም ማስተማያ ቤት ሰራተኛ ዳሮ ነጋሽን ገደለ። ዳሮ በግብረ ሰይል ቁምስቅሏን ካየች በኋላ በሳንጃ ተዘክስካ የመሞቷ አሰቃቂነት የብርሃንና ሰላም ሰራተኞችንና የአራት ኪሎ ህዝብን ቁጣ ፈንቅሎት በሰላማዊ ሰልፍ ተቃውሞውን እንዲገልጽ አስገደደው። ግርማ የራሱን የመንግስቱ ኃይለ ማርያምን የቅርብ ዘመድ የሆነን ሰው በመያዝና ሊገለውን በመቃጣት ከመስመር ወጣ ብሎ ነበር። ተቃውሞውን ለማቀዝቀዝ ግርማ ተያዘ። በዚህም መይሶን ጤሰ። ጸረ-ሀፓ ትግል ውስጥ የተጋፈጡ ታጋዮችን የጋለ አብዮታዊ ስሜት የሚጎዱ እርምጃዎች የሚል ተቃውሞን በማሰማት በንዴት በገነ። መይሶንን ለመግጨት ምንጊዜም ነቅቶ ቀዳዳ ይፈልግ የነበረው የሰናይ ልኬው ወዝዲክ ግርማ ምሳሌም የፕሮፓጋንዳ ማሳሰቢያም እንዲሆን መገደል እንዳለበት የመንግስቱ ኃይለ ማርያምን ስሜት መሳብ ቻለ። መንግስቱና የሰደድ ጓደኞቹም መይሶንን በዚህ መንገድ መጠቀምን የሚጠሉት አልነበሩም። ግርማ ሞት ተፈርዶበት በህዝብ ፊት ተረሸነ። የሞት ቅጣት ከመፈጸምበት ስፍራ ላይ የወስ ካድሬ ከማኦ ዜዶንግ ጥቅስ አነበበ። ግርማ ሊናገር ቢሞክርም አቋረጡት። የሶቪየት ጸሐፊው ክሮቪኮቭ ከመይሶን በተቃረነ መንገድ እንዲያውም ግርማ የመንግስቱን ስም ለማጉደፍ አቅዶ የተነሳ የኢሃፓ ሰርጎ ገብ ነው ሲል ለጠፈ። ብዙ ግርማዎች ነበሩ። ከንቲባ አለሙ አበበ ከዚያ ይበልጥ ሰው በትዕዛዙ አስገድሏል። አሜሪካ ሀገር የተማረው አሳዝነው ባይሳ ከግርማ ይበልጥ ረሽኗል። ሃምቡርግ ውስጥ የነበሩ የጀርመን ግራዎች ጓደኛ የነበረው አብዱላሂ ዩሱፍ ድሬዳዋ ውስጥ የተያዙ ሰራተኞችንና ተማሪዎችን አፍንጫ በፒንሳ ይቦጭቅ ነበር። መሐመድ አሁን በአሜሪካ ኒውዮርክ ውስጥ ፕሮፌሰር የሆነ ወደ 110 ሰው ያህል ገድሎ ሬሳቸውን ከሐረር ውጭ ጥሏል። በዚህ አቅጣጫ ብዙ መደርደር ይቻላል። ሁሉም የቀሽብሩ ድንቅ ወታደሮች ነበሩ። ዝርዝራቸው ብዙ ነው። በግልጽና በሚስተር ይካሄዱ የነበሩት ርሽናዎች ቁጥራቸው እየጨመረ ግብረሰይሩም ይበልጥ እየከፋ መጣ። ግብረሰይሩን የሚጠቀሙበት ከእስረኛው ሚስተር ለማውጣት ሳይሆን እሱን ራሱንና ሌሎችንም ለማሸበር እንዲሁም ለበቀል መወጫ ነበር። እስረኞች በሌሎች ፊት በግብረሰይል ይሰቃያሉ። እስረኞች ሌሎች እስረኞች ጓደኞቻቸውን በግብረሰይል እንዲያሰቃዩ እንዲያውም እንዲገድሉ ይደረጋሉ። የተቦታራረፈ የሰው አካል ሽፋን አይደረግለትም። ሬሳ ካውራ ጎዳና ላይ ይጣላል። የሽብር ዓላማ ቀልብን መግፈፍ ነው አይደለምን? ከዩ ሽብርም የተሰጠውን ተልእኮ ለመፈጸም ወደ ኋላ አላለም። ለመሆኑ ቀዩ ሽብር በግብር ሲተረጎም ምን ምን ገጾች ነበሩት? የጅምላ ርሸና በምስጢርና በግላጭ ሰው አውቆት የሚፈጸመው የበርካታ ሰው ርሸና የቀዩ ሽብር ዋነኛ ገጽታ ሆነ። ይህ እለት በእለት ይደረጉ የነበሩትን ቁጥራቸው በምንም አይነት ስሌት ቀላል ያልነበረውን አንዳንዴም በሬዲዮ የሚነገሩትን የሚጨምር ሳይሆን በአንድ ጊዜ በጥቅሉ አያሌ እስረኞች የመረሸኑ ድርጊት ላይ የተወሰነ ነው። በጽሑፍ የተያዘውን ሁሉ ከ12 በላይ የተገደሉበትን መደርደሩ ረጅም ስለሚሆን ጉልህ ከሆኑት ጥቂቶቹን ብቻ ነው እዚህ ልናቀርብ የምንችለው። የካቲት 19 ቀን 1969 ዓመተ ምህረት 44 እስረኞች ከአዲስ አበባው 3ኛ ፖሊስ ጣቢያ ወደ ከተማይቱ ዳርቻ ተወስደው ከተረሸኑ በኋላ በጅምላ መቃብር ውስጥ ተቀበሩ። ከ44 ውስጥ አነስተኛው የ17 ዓመት ወጣት ሲሆን አብዛኛዎቹ በ17 እና በ26 ዓመት መካከል ነበሩ። አንድ ኢንጂነር ኡስማን አህመድ የተባለ 40 ዓመት አካባቢ ነበር። ምስጢራዊው ግድያ ሊጋለጥ የቻለው ከፖሊሱ መኪና ዘለው ለመውረድ ከተሳካላቸው እስረኞች በአንደኛው አማካይነት ነበር። ታሪኩ እንደሚከተለው ነው። ሶስተኛ ፖሊስ ጣቢያ ከሰዓት በኋላ 10 ሰዓት ላይ ዘበኞቹ ክፍላችን ውስጥ ከቆለፉን ያች ቁራሽ እራታችንን ቀደም ብላ ከተሰጠችን በዚያን ለሊት ርሽና እንደሚኖር እናውቅ ነበር። የካቲት 19 እንደዚህ አይነቱ ለሊት ነበረች። ከምሽቱ 2 ሰዓት ላይ የታወቀው አምሳለቃ ተሾመ ወደ ክፍላችን መጣና የ45 ሰዎች ስም አነበበ። የኔ ስም አንዱ ነበር። ሁላችንም እንደምንገደል አውቀናል። ስማቸው ከተጠራው አንዳንዶቹ ደርግን የሚነቅፉ ኢህአፓን የሚያወድሱ አብዮታውያን መዝሙሮችን መዘመር ጀመሩ። አንዳንዶቹ ለቀሪዎቹ እስረኞች ንግግር አደረጉ። እንዲያው ዝም ያሉም ነበሩ። ከክፍላችን እንደወጣን ወታደሮቹ በሰደፍ ደበደቡን። እጃችንንም ወደ ኋላ አስረው እንደ ጆንያ መኪና ላይ ወረወሩን። መዝሙሩን ወይም ወታደሮቹን መሳደቡን የቀጠሉቱ መኪናው ላይ ከመወርወራቸው በፊት አእምሯቸውን እስኪስቱ ድረስ ተደበደቡ። ኢንጂነር ዑስማን ቢደበድቡትም ዝም አልል አለ። ስለዚህ አንድ ወታደር እዚያው ፊታችን አንቆ ገደለውና ሬሳውን መኪናው ላይ ወረወረው። አምሳለቃ ተሾመ የእያንዳንዱን ስም ሲጠራ ሻለቃ ዮሴፍ በሻምበል እሸቱና በሁለት ወታደሮች ታጅቦ እጁ ላይ በያዘው ወረቀት ላይ ምልክት ያደርግ ነበር። በመጨረሻም መኪናው ሲንቀሳቀስ በየመንገዱ ዳር ባሉ ቤቶች ውስጥ ያሉ ሰዎች ለመረሸን በመሄድ ላይ መሆናችንን እንዲያውቁት መጮህና መዘመር ጀመርን። ጓደኛዬ የታሰብኩበትን ገመድ በጥርሱ ፈታልኝ። እኔም የሱን ፈታውለት። ሌሎቹን ልንፈታ ስንል ጊዜ የለም ዝለሉ አሉን። ለመናፈሻ የሚያገለግለውን የመኪና መስኮት በመክፈት ዘለን። ጓደኛዬ ምን እንደደረሰበት አላውቅም። ሲወድቅ አይቼዋለሁ። ከኋላዬ እየሮጠ ነበር። ጩኸቶችና ተኩሶች ሰማሁ። ዳሩ ግን ወደ ኋላ መለስ ሳልል ሩጫዬን ቀጠልኩ። እንዲህ ነበር ያመለጥኩት። ሌሎቹ አላመለጡም። ተረሽነው በአንድ መቃብር ታጎሩ። በዚህም አይነት ግርማ ሰይፉ፣ ተስፋ ሊመጣ፣ ተስፋዬ ዘውዱ፣ መሰለ ደባልቄ፣ ሰለሞን ገብረ ጻድቅ፣ አያልነህ አስማማው፣ ተሰማ ዴሬሳ የሙያ ማህበር መሪ፣ ካሱ ቀማ፣ ፍቅሩ ዮሴፍ፣ አየው ብርሃን ደመቀ፣ ኃይሉ ገብረ ክርስቶስ፣ ጥበቡ አበበ፣ ጸጋዬ ኃይለ ሚካኤል፣ ተሾመ አስራት፣ በቀለ መርኔ፣ አሸናፊ ዘለቀ፣ ጌትነት የማነ፣ ኃይለ ማርያም ካሱ፣ ሲሳይ ወልደ ማርያም፣ ጌታሁን መኮንን፣ ፈቃዱ ገመዳ፣ ወርቁ ኃይለ ወልድ፣ በላይነህ ገብረ ማርያም፣ ዳንኤል ሀብቱ፣ ጌቱ ተገኘ፣ ብስራት ዲባባ፣ መሐመድ መስዑድ፣ ማሞ በላዬ፣ ደምሰው ብዙ ወርቅ፣ ብርሃኔ የሺጥላ፣ የኋላ ሸት ሸዋ ታጠቅ፣ እንዳለ ኃይሌ፣ አባይነህ ኩነኛው፣ አበይ መርጌ፣ ካሳለም ነጋሽ፣ አለማየሁ አንዱ ዓለምና ሌሎች ስማቸውን ማስታወስ ያልተቻለ ሞቱ። ሚያዝያ 22 ቀን 1969 ዓ.ም ምረት በርካታ ተማሪዎችና ሰራተኞች የሜይዴይ ሰልፍ ለማድረግ ዝግጅት አደረጉ። ደርግና መይሶን ወሬ ደረሳቸውና ነፍሰ ገዳዮቹ ስኳዶች ዝግጁ ሆኑ። አንድ ተመልካች እንደገለጸው አርብ ጠዋት ሚያዝያ 22 ቀን በዚች 1 ሚሊዮን ሕዝብ ባላት ከተማ በተለያዩ አካባቢዎቿ የሚገኝ እያንዳንዱ ሰው የከባድ መሳሪያ ድምጽ ሰምቷል። ቀላሉና አልፎ አልፎ የሚተኮሰው የእኩለ ሌሊት የሰዓት እላፊ ያለ ጊዜው ቀደም ብሎ ሲታወጅ እንደተለመደው አይነት የጠመንጃ ተኩስ ሳይሆን በዚያ ዕለት በ12 ሰዓት ከ30 የሰማው ከበድ ያለ የማሽንገን ድምጽ ነበር። በጠመንጃ ተኩስ የተበተነ ጥቂት ሰውም የሞተበት የተማሪዎች ሰላማዊ ሰልፍ እንደነበረ አብዛኛው ሰው ሰምቶ ነበር። ቀስ በቀስም ነበር ሰላማዊ ሰልፉ በጣም የተስፋፋ እንደነበር ሰው እየተረዳው የመጣው። ምናልባትም አንድ 10-12 በሚሆኑ አካባቢዎች ተዳርሷል። ጦር ሰራዊቱ በመሰረቱ ጦር ሰራዊቱ ሳይሆን ማንኛውንም ተዛዝ ለመቀበል ወደ ኋላ የማይለው በከተማ ውስጥ ከነበሩት ድህነት ካጠቃቸው ስራጦች ማህይሞችና ቦዘኔ መጥቶች የተመለመለና በተለየ መልክ የሰለጠነ ነበልባል የተባለ ልዩ ቅርንጫፍ በጅፕ መኪናዎች ሆኖ ወዲያው ከተፈለ ከጅፖቹ በስተኋላ የተጠመዱ ቢአር መትረየሶች ነበሩ። ከማሽንገኖቹ በስተኋላ ደግሞ ምሳሌያዊ በሆነ መንገድ ከቀረው ያገሬው ሰው የሚለያቸውን ላይናቸው መከላከያ የሚሆን ቢጫ ልዩ መነጽር ያደረጉ ወታደሮች ተቀምጠው ነበር። በሰላማዊ ሰልፎቹ ላይ ሁሉ እነዚህ ባለ መነጽሮቹ መትረየስ ተኳሾች ጥይታቸውን አርከፈከፉበት። በርካታ ኮባብሎች ሰልፈኞች ባለሱቆችም ሳይቀሩ ወደ ማታ ትምህርት ቤት የሚሄዱ ከስራ ወደ ቤታቸው የሚመለሱ ወይም በሆነ ምክንያት መንገድ ላይ የተገኙ ረገፉ። ጥቂት ቦታዎች ላይ ሰልፈኞቹ የተኩስ አጸፋ ሲመልሱ በአብዛኛው ቦታ ግን የታጠቁ አልነበሩም። ቅዳሜ እሁድን ሰው በየአብያተ ክርስቲያናቱ በፍትሃት ላይ የሬሳ ሳጥን ቆጠራ በያኪም ቤቱም በአዲስ የተቀበሉትን ቆጠራ ገባ። ሰኞለት ከተማይቱ የሆነውን ለማመን ባለመቻሏ በደነች። በአስር ደቂቃ ውስጥ ምናልባት 300 ወጣቶች አብዛኛዎቹ መሳሪያ ያልነበራቸው ተገድለዋል። በብዙ መቶ የሚቆጠሩ ደግሞ ቆስለዋል። በሚቀጥለው ቀን በብዙ መቶ የሚቆጠሩ ተይዘው የነበሩ ከእስር ቤት ውጭ ተወስደው ያለምንም ፍርድ ወዲያውኑ ተረሽነዋል። በአንድ ላይ ሲዳመር ቢያንስ 900 ሰው ተገድሏል። አንዳንዶች እስከ 2400 ያደርሱታል። ወላጆች የልጆቻቸውን አስከሬን ለመቀበል ዋጋ መክፈል እንደነበረባቸው ይታወቃል። በርከት ያለ ገንዘብ በእያንዳንዱ ጥይት። በመሰረቱ ግድያዎቹ የተፈጸሙት በሰደድና በመይሶን ስኳዶች ነበር። ይህን አጋጣሚ በመጠቀም ቤት ሰብረው እየገቡ ቀደም ብሎ ተጠቁመባቸው የነበሩ ሰዎችን ጎትተው በማውጣት ገድለዋል። ከዚህ ሁሉ በተጨማሪ የተገደሉቱ ሰልፍ ሲያደርጉ ወይም እንዲሁ መንገድ ላይ የተያዙት ብቻ ሳይሆኑ መይሶንና ሰደድ በርካታ እስረኞችንም ከቀበሌ እስር ቤቶች በማውጣት ረሽነዋል። ሬሳዎቹ በከተማይቱ መስቀለኛ መንገዶች ላይ ተወርውረው ነበር። ስለዚህ ጉዳይ የስዊድን ሴቭ ዘ ቺልድረን ፈንድ ዋና ጸሐፊ የሚከተለውን ብሏል። አዲስ አበባ ውስጥ 1000 ልጆች ተጨፍጭፈዋል። ሬሳዎቻቸውም አውራ ጎዳና ላይ ተዘርረው ጅቦች ዘነጣጥለዋቸዋል። ከአዲስ አበባ ወጣ እንዳሉ በአብዛኛው ከ11 እስከ 13 እድሜ ያላቸው የተገደሉ ልጆች አስከሬኖች በየመንገዱ ዳር ተቆልለው ይታያሉ። ጭፍጨፋው በለንደኑ ዴይሊ ኤክስፕሬስ በፒተር ማሰን ወዲያው በዓለም የተጋለጠ ሲሆን ይህንኑ ሰው ደርግ ለሁለት ቀናት አግቶ ካቆየው በኋላ አባሮታል። ይህ ሁሉ ሲሆን ግን ደርግ የጠራ የነጣ የኢምፔሪያሊስት ፈጠራ ነው ሲል ነገሩን ክዷል። በኋለኛው ጊዜም ደርግና መይሶን ሲፋቱ አንድ የደርግ ባለስልጣን አሁን እሱ ራሱን በእስር ላይ ያለና ሙታል ተብሎ የሚገመት ጭፍጨፋው በመሰረቱ የመይሶን ሥራ እንደነበር ገልጿል። 44 ሰዎች ባንዲት ነጠላ ሌሊት፣ ከ150 ወጣቶች በላይ በአንድ ሌሊት አዳር ብቻ መፍጀት፣ በካስትሮና በሌሎች ከልክ በላይ የተሞገሰው መንግስት ገና የወንጀሉ ሐሴታዎች ነበሩ። በየሌሊቱ 220 የሚገመቱ እስረኞች እየተረሸኑ ከጅምላ መቃብር ውስጥ ይደፉ ነበር። ቀደም ብለን የጠቀስነው ስዊድናዊው ባለስልጣን አዲስ አበባ የነበሩ ስዊድናዊ ምንጮችን በመጥቀስ ከመቶ እስከ 150 ሰዎች አዲስ አበባ ውስጥ ብቻ በየሌሊቱ ይገደሉ እንደነበር ተናግሯል። ነገር ግን ይህ ቁጥር በቀን ይገደል ከነበረው የሰው ቁጥር ጋር በጣም የተቀራረበ ነበር። ይህ ሁኔታ በናዝሬት፣ በጎንደር፣ በደሴ፣ በደብረ ማርቆስና በአገሪቱ ውስጥ ባሉ ሌሎች ከተሞች ሁሉ የተፈጸመ ነበር። አንድ የመይሶን ካድሬ አለ ተብሎ እንደሚነገርለት በርግጥም ረገብ ያሉና ፋታ የማይሰጡ ቀናት፣ ሞቅ ያሉና ቀዝቀዝ ያሉ ቀናት ነበሩ። ሆኖም ግን በቀንና በሌሊት የሚደረጉት ርሸናዎች ድምር በተንቀለቀለ ስሜት ይንደገደጉ የነበሩት ነፍሰ ገዳዮች እስከሚያስደነግጥበት ደረጃ ድረስ ፈጽሞ ወርዶ አያውቅም ነበር። ደብረ ማርቆስ ውስጥ ጥቅምት 1969 ዓ.ም ተመረተ። የካቲት 1969 ውስጥ ሰኔና ነሐሴ 1969 ዓ.ም ተመረተ ውስጥ የጅምላ እርሽናዎች መካሄዳቸው ተዘግቧል። ከደሴና ከኮምቦልቻ ገረንገብ ብዙ ጊዜ በ1969 ውስጥ እንደገናም ነሐሴ 1970 ዓመተ ምህረት ውስጥ እስረኞች በቋርጥ በቋርጥ እየተወሰዱ ተረሽነዋል። ከሚያዝያ 23 እስከ ግንቦት 7 ቀን 1969 ዓመተ ምህረት ብቻ ደርግ ራሱ 1713 ሰዎች በጎንደር፣ ሲዳሞ፣ አረርጌ፣ ባሌ ወዘተ ጸረ አብዮተኞችና አድሃሪያን በሚል እንደረሸነ ገልጿል። ታህሳስ 7 ቀን 1970 ዓመተ ምህረት ሌሊት ብቻ 300 የሚሆኑ ሰዎች አዲስ አበባ ውስጥ ተረሽነው የተቦተራረፉ አስከሬኖቻቸው አውራ መንገዶች ላይ ተጥለዋል። ያን ጊዜ አዲስ አበባን ይጎበኙ የነበሩ ሁለት የአሜሪካ ምክር ቤት አባላት ቢያንስ 50 ሬሳዎች አውራ መንገድ ላይ ተወርውረው እንዳዩ ተናግረዋል። ከታህሳስ 7 ቀደም ብሎ ከአዲስ አበባ 385 እስረኞች፣ ከትግራይ 50፣ ከወሎ 74፣ ከጨቦና ጉራጌ 32፣ ከጎንደር 56 ተገድለዋል። አዲስ አበባ ውስጥ በየቀኑ በተለይ ሁለተኛው የተፋፋመ ግድያ ማዕበል ከጀመረ ከጥቅምት 1970 ዓመተ ምህረት በኋላ በእኩይ የታወቀው የማደቦ ስኳድ ቡድኖች በላንድ ሮቨር ሆነው የፈለጉትን እንዳሻቸው እየገደሉ ከተማዋን ይዞሩ ነበር። የስኳድ መኪናዎች ለመንገድ ትርኢት ያልተፈለጉ ሬሳዎችን ለማስለቀም አምቡላንሶችን አዘውትረው ያስከትላሉ። የማደቦ ነፍሰ ገዳይ ስኳዶች ቢያንስ ከ25 እስከ 30 ሰው በማንኛውም ተራ ቀን ይገሉ ነበር። ወጣቶችና ልጆች ልዩ ኢላማዎች ነበሩ። ህዳር 12 ቀን ተክለሃይማኖት አካባቢ አዲሱ ገበያ መኪና በማጠብ የሚተዳደሩ ሁለት ልጆች ተገድለው አስከሬናቸው አውራ ጎዳና ላይ ተዘረረ። ታህሳስ 10 ቀን አዋሪ አካባቢ 19 አስከሬኖች አውራ ጎዳና ላይ የተጣሉ ሲሆን ከዚህ ውስጥ የትናንሽ ልጆች አስከሬኖች ጥቂት አልነበረም። በተጨማሪ ከነዚሁ ሬሳዎች ውስጥ የአንድ በጣም የሸመገሉ ሰው ሬሳና በመካከለኛ እድሜ ክልል የነበሩ ወደ ቤተክርስቲያን ሲሄዱ የተገደሉ ሴት ሬሳ ይገኝ ነበር። ላላ ፕሮግራማችን በዚሁ ይተካለላል። ዲኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ